የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ፣ ጽዮን ግርማ ነኝ። ለዛሬ ምሽት የተሰናዱ ዝግጅቶችን ይዤ አብሬያችሁ ቆያለሁ። ቀዳሚው ዝግጅታችን በአምቦ ዩኒቨርሲቲ ግጭት ውስጥ የነበሩ ተማሪዎች ለእርቅ የተሰለፉበትን ዘገባ ያሰናዳ ነው።
በዩኒቨርሲቲ ተማሪዎች ምክንያት የኢትዮጵያ አንድነት፣ ኢትዮጵያውያን ፍቅር እንጠነክርበት ነው መሆን ያለበት።
የአምቦ ዩኒቨርሲቲ ፕሬዚዳንት ዶክተር ታደሰ ቀኔ ናቸው። በሙሉ ዝግጅት እንመለስበታለን። ኤልሻዳይ የእርዳታና የልማት ድርጅት የተባለ ግብረ ሰናይ ድርጅት ከልመናና ከጎዳና ሕይወት እናወጣችኋለን በሚል ሰበብ ከጎዳና ላይ ታፍሰንና ወደ ማሰልጠኛ ተቋም ብንወሰድም ለጉልበትና ብዝበዛ እንደዚሁም ለሰብአዊ መብት ጥሰት ተዳርገናል ሲሉ ከአፋር ክልል አሚባራ ወረዳ አዲስ ራዕይ ማሰልጠኛ ተቋም ተፈናቅለው ወደ ባህር ዳር ከተማ የመጡ ተማሪዎች ተናግረዋል።
ውሃ እናስገባለን ተብሎ ኦሮሚያ ውሃ ስራዎች 50 ሚሊዮን ብር አካባቢ ተቀብሎ ውሃው ሳይሰራ በእኛ ጉልበት 1 ሜትር የሚያህል ጥልቀት እየቆፈር ነው ቧንቧ ዘርግተናል። ግን መንግስት ለእሱ ነው ኮንትራት የሰጠው። እኛ ግን መጣት ስላለብን ወደ 8-7 ኪሎ ሜትር አካባቢ አስቢው እንግዲህ ያሁን ለወጣት ተረባርቦ ቆፍሮ ውሃ እንዲገባለት አድርጓል።
የምህረት አዋጁ ሊጠናቀቅ ጥቂት ቀናት ቀርተውታል ተብሏል። ማብራሪያ የያዘ ቃለ ምልልስም አለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። በአምቦ ዩኒቨርሲቲ በአማራና ኦሮሞ ተወላጆች መካከል ተፈጥሮ የነበረውን ግጭት ለማብረድና ተማሪዎቹን ለማስታረቅ የተለየ አካሄድ የተከተሉትን የዩኒቨርሲቲ ፕሬዚዳንት አስተያየት የያዘ ዘገባ ነው የመጀመሪያውና ቀዳሚው ዘገባችን። በዚህ የእርቅ ስነ ስርዓት የሁለቱም ክልል ተወላጆች ዳግመኛ ላለመጣላት ቃል ተገባብተዋል። ባለፈው ሳምንት በዩኒቨርሲቲው ዋና ግቢ ተከስቶ የነበረውን ግጭት ለማብረድ የተደረገው ጥረት እንዳስደሰታቸውም ተማሪዎቹ ገልጸዋል። አዲሱ የአምቦ ዘጋቢያችን ናኮር መልካ ተከታዩን ዘገባ ልኮልናል።
የአምቦ ዩኒቨርሲቲ ፕሬዚዳንት ዶክተር ታደሰ ቀና ባለፈው ሳምንት 12/2011 ዓ.ም በዋናው ግቢ በኦሮሞና አማራ ተወላጅ ተማሪዎች መካከል ተፈጥሮ የነበረውን ግጭት ለማርገብ በተካሄደው የእርቅ ስነስርዓት ላይ መልእክት ሲያስተላልፉ ስንሰማማና አንድ ስንሆ ሲሆን የማንችለው ነገር የለምና አንድ ሆነን ሰላማችንን እንጠብቅ ብለዋል።
ደስ የምለውን እንደዚህ እንደ ዛሬ አይነቱን ቀን መፍጠር ስንችል በራሳችን እጅ ደስ የማይለውን ቀን እየፈጠር ስለምንጎዳ እየተጎዳን ስላየው ነው ስሜታዊ የሚሆነው። ምክንያቱም እንኳን ግልጽ ያልሆነ ነገር ግልጽ ባልሆነ ምክንያት ስንጣላ ህዝቡ የፖለቲከኞች መሳሪያ ብቻ ይሆናል፣ ሌላ ምንም አይሆንም። ተጠቃሚ አሁን ነው። ፍትህ አይረጋገጥም። አንድነት ከሌለ ዲሞክራሲ አይኖርም፣ ፍትህ አይኖርም፣ ነፃነት አይኖርም።
ከጎንደር የመጣው የዩኒቨርሲቲው ሶሻል ወርክ ተማሪ ስለ መንስኤው እንዲህ ይላል።
ጸቡ በሁለቱም ክልሎች ተፈጥሯል። ተማሪዎች ኢሞሽናል በመሆን እንጂ ኤግዛክትሊ ኮዝ የመጣበትን አያውቁም። እናም ተማሪዎች ኮዙን እስካላወቁ ድረስ ያን ነገር መደረግ እንደሌለበት።
አብዱራማን አልይ የአፋን ኦሮሞ ትምህርት ክፍል ተማሪ ነው። ያለፈው ሳምንት ክስተት ተማሪዎችን ለማጋጨት ያለመ ቢሆንም እኛ የዚህ እኩይ ዓላማ መጠቀሚያ መሆን የለብንም ይላል። የዩኒቨርሲቲ ተማሪዎች ወደፊት ማድረግ አለባቸው የሚለውንም ተናግረዋል።
በረቶን ሸኛ ድሬ ማሪ ታሲሰኒ ኦፊት ያመቹ ደንደውዳን ነገኝ ከበጀሜ ኦላንቱማን ሴራ ከበጀሜ።
ተማሪ ኢተፋጋም በበኩሉ ያለፈው ሳምንት ግጭት በግቢው ተማሪዎች አርቆ ሀሳቢነት የከፋ ጉዳት ባያደርስም ትምህርት ለአንድ ሳምንት መቋረጡ የሚያመጣውን ጫና ገልጿል።
ሜዳን ኑረት ቀቀብሲስ ገማ በርኖታትን ጆሮም በርኖታኑ ዘላ ደርቤራ
ግጭቱ በትምህርት በኩል ባደረሰብን ጉዳት የትምህርት ጊዜያችንን አሳልፎብናል። መድረስ የነበረብን የትምህርት ክፍለ ጊዜ ላይ አልደረስንም። የሥነ ልቦናም የአካልም ጉዳት የደረሰባቸው አሉ።
ተማሪዎች ለወደፊትም ቢሆን ትርጉም በሌለው ምክንያት ከመጋጨት ተቻችለውና አንድነታቸውን አጠናክረው ሊመጣ የሚችለውን ግጭት ጭምር መከላከል ይኖርባቸዋል ብሏል።
ሁለት ጉንስ ከኖመም ቃሞሌን ፈየደሙን ግዱ ሰነ ከዝራን ቤከማ ከነረትሞ ወጀቹዳፍ ምትያንጋ
ግጭት ሲፈጠር ተጠቃሚ የሚሆኑ አካላት እንዳሉ ይታወቃል። እኛ ግን በመግባባትና በመተባበር ይህንን ለማስወገድ ተስማምተናል። ያለፈው ስህተት እንዳለ ሆኖ አንድነታችንን አጠናክረን እርስ በርሳችን ተናበን አስተማሪዎቻችንና ታላላቆቻችንን የሚነግሩንን ሰምተን ድንጋይ ሳንወራወር በሰላማዊ መንገድ በጠረጴዛ ዙሪያ ተወያይተን ግጭቶችን መፍታት እንችላለን።
በእርቅ ስነስርዓቱ ላይ ስትታደም አግኝተን ያነጋገርናት ከሐዋሳ የመጣች ተማሪ ግጭትን በፍጥነት ተቆጣጥሮ መፍትሄ ማበጀት ያለውን ጥቅም ትናገራለች።
በአምቦ ዩኒቨርሲቲ ከዚህም በፊት ግጭት ነበረ እና ይህ ግጭት ሳይባባስ በፊት ተማሪዎች በመግባባት እና እርቅን በመፍጠር ፍቅርንና በማንገስ አብሮ እየተማሩ ነው እና ይሄ ደግሞ ወደፊት ምን ያስመስል ያሳያል? መከባበርንና አብሮ በመኖር አብሮ በመቻቻልን ትልቅ ያደርጋል ብዬ አስባለሁ። ፋይዳው ሰላም ካልሌለ መማር አይቻልም እና ያንን የመማርና ማስተማርን ሂደትን ለማሳደግ ግዴታ ሰላም መኖር አለበት እና
የዩኒቨርሲቲው ፕሬዚዳንት ዶክተር ታደሰ ቀና በስነ ስርዓቱ ላይ ተገኝተው መልእክት ሲያስተላልፉ አይናቸው ለምን እንባ ቀሮ እንደነበረም ጠይቀናቸዋል።
ደግሞ ትንሽ ብዙ ስሜት ውስጥ ገብቶ እንድላቀስ ያደረገው ልክ ዛሬ ሳምንት በተማሪዎቻችን መካከል ግጭት ተፈጥሮ የተወሰኑ ተማሪዎች የቆሰሉበት አጋጣሚ ነበረ እና የዛሬ ሳምንት የደሙ ልጆችን በየሆስፒታል እያደረስን ነበረ፣ ሰቆቃ ነበረ። ዛሬ ግን ያ ቀን አልፎ ልጆቻችን በራሳቸው ኮሚቴ አዋቅሮ ከሁለቱ ሞዶል ይህንን እርቅ በጣም ያማሩ የሆነ እርቅ ነው ያዘጋጁት። ሁሉም ተማሪ እንደዚህ አዳራሽ ሞልቶ ቁጭ ብሎ በሰላም ሲቀመጥ እኔ ራሴ እንባዬን መቆጣጠር አልቻልኩም። ያልኳቸው ምንድን ነው ያስለቀሰኝ ዛሬና ዛሬ ሳምንት በማወዳደር ነው። ዛሬ ሳምንት ምን ውስጥ ነበር፣ ዛሬ ደግሞ እንዲህ ውስጥ እንደ ዛሬ በጣም ደስ የሚል ስሜት ውስጥ ነው ያለ ነው። የዛሬ ሳምንቱ ግን በጣም የሚያስጠላ ስሜት ውስጥ ነበር። ያንን የሚያስጠላ ስሜት ደግሞ የፈጠር ነው እኛው ራሳችን መሆኑ ያሳዝነኛል የሚል መልእክት ነው ያስተላለፍኩትና ከፍተኛ ስሜት ውስጥ የገባው ሰው ያው ደስታ ነበረ። እርቅ ውስጥ ደግሞ ደስታ አለ። ደስታ በዛ ምክንያት ነው የነበረው ማለት ነው።
ፕሬዚዳንቱ ባለፈው ሳምንትም የአምቦ ዩኒቨርሲቲ ቅርንጫፍ በሆነው ወሊሶ ካምፓስ ተገኝተው ከተለያዩ የአገሪቱ ክፍሎች የመጡ ተማሪዎች ልዩነታቸውን አቻችለው አንድነታቸውን በማጠናከር የመጡለትን ዓላማ ያሳኩ ዘንድ ያስተላለፉት መልእክት ትልቅ ግንዛቤ የፈጠረና ተማሪዎቹን ይበልጥ ያቀራረበ መሆኑን በማህበራዊ ድረገጽ ያገኘውን ትኩረት ጠቅሰን እንዲያብራሩልን ጠይቀናቸዋል።
አባት ነኝ። አንድ ዩኒቨርሲቲ ፕሬዚዳንት ስትሆን የልጆች አባት ነው የምትወስደው። እኔ በጣም የምወዳቸው ትንንሽ ሁለት ልጆች አሉ። እዚህ ግቢ ውስጥ ያሉት ተማሪዎችን በልጆች ነው የማያቸው፣ ከልጆች ያለያቸውም እና የሆነ ችግር ሲከሰት ልክ ለልጆች የሚያስቡን ያህል ነው የሚያስቡ። ወሊሶ ካምፓስ ላይ የሆነው እዚሁ ካምፓስ በተደረገ ተማሪ ግጭት፣ እዛ የተከሰተ ግጭት የለም በአካል ነገር ግን ተማሪዎች የማራራቅ እንትን ነበረ። ይሄ በእኛ ካምፓስ የተከሰተውን ግጭት በሌላ ዩኒቨርሲቲ ተከስቶ በነበረው ግጭት ተከትሎ ነው። ፕሮግራሙን ስንጨርስ 10 የኦሮሞ ተማሪዎች፣ 10 የአማራ ተማሪዎች እንዲሁም 10 ከሌላ ብሔር ተማሪዎች በአንድነት ወደ ፊት ለፊት እንዲወጡ ጠየኳቸው። እንዳልኳቸውም ወጡ። ከወጡ በኋላ ተቀላቅለው እንዲሰለፉ አደረግ። ከዛ ታዳሚዎቹ ከዚህ ተማሪዎች ውስጥ ማን ኦሮሞ እንደሆነ፣ ማን አማራ እንደሆነ፣ ማን ትግሬ፣ ጉራጌ፣ ሌላ ብሔር እንደሆነ ምለይልኝ ብዬ ጠየቅኩ። ማንም ዝም አለ። ቀጥሎ ሁለተኛ ጥያቄ ጠየቋቸው። በዚህ ተማሪዎች መካከል አንድ ቻይናዊ ወይም ጀርመናዊ ቢቆም መለየት ያቅተናል ወይ? ቢያንስ ኢትዮጵያዊ ያለመሆኑ መለየት ያቅተናል ወይ የሚል ጥያቄ ጠየቋቸው። ሁሉም በአንድ ድምፅ አያቅተንም አሉ። ስለዚህ ለምን አልኳቸው፣ እኛ ኢትዮጵያውያን ያለን ልዩነት በጭንቅላታችን ውስጥ ያለው ልዩነት አልተጣጣመም። ስለዚህ አንድነታችን አጠራቅረን ለሀገራችን፣ ለዩኒቨርሲቲያችን ብሎም ለዓለም ሰላም መስራት አለብን የሚል መልእክት አስተላለፍኩላቸው። ተማሪዎቹም ያንን መልእክት ሲያስተላልፍ ሁሉም ተቃቀፉ፣ ተለቃቀሱ እና ሁሉም በጋራ ወደ ምግብ ቤት ድን እኔ ማብሪያቸው እጅ ምግብ በላንና ተለያየን። በዛ መልኩ ተፈጸመ። ያ ነው ሶሻል ሚዲያ ላይ እየተመላለሰ ያለው።
ተማሪዎች እርስ በርስ በመጣላት ወደ አላስፈላጊ ነገር እንዳይገቡ፣ የትምህርት ጊዜያቸው እንዳይባክንና አላስፈላጊ መስዋዕትነት በመክፈል ከቤት የመጡበትን ዓላማ እንዳይስቱ ምን ማድረግ እንዳለባቸው ፕሬዚዳንቱ መክረዋል።
የዩኒቨርሲቲ ተማሪ ለሕዝባችን አንድነትና ፍቅር ድልድይ መሆን ነው እንጂ የምጠበቅባቸው የጥላቻ መልእክተኛ መሆን የለባቸው። በእነሱ ምክንያት ቤተሰብ መጨነቅ የለባቸው። በዩኒቨርሲቲ ተማሪዎች ምክንያት የኢትዮጵያ አንድነት፣ ኢትዮጵያውያን ፍቅር የምጠነክርበት ነው መሆን ያለበት። የኔ መልእክት ይሄው ነው። ሁሉም ሰው ይህን መልእክት ሰምቶ የግሉን የበኩሉን አስታውሶ ካደረገ ደግሞ አንድነታችን ይጠነክራል፣ ሀገራችንም ነገ ትበለጽጋለች የሚል እምነት አለ።
ለአሜሪካ ድምጽ ራዲዮ ናኮር መልካ ካምቦ።
ኤልሻዳይ የእርዳታና የልማት ድርጅት በተባለ ግብረሰናይ ድርጅት ከልመናና ከጎዳና ህይወት እናወጣችኋለን በሚል ሰበብ ከጎዳና ላይ ታፍሰንና ተገፈን ወደ ማሰልጠኛ ተቋም ብንወሰድም ለጉልበት ብዝበዛና ለሰብአዊ መብት ጥሰት ተዳርገን ቆይተናል ሲሉ ከአፋር ክልል አሚባራ ወረዳ አዲስ ራይ ማሰልጠኛ ተቋም ተፈናቅለናል ያሉ እና ወደ ባህር ዳር ከተማ ሄዱ ወጣቶች ገልጸዋል። ከመጣን ከአንድ ወር በላይ ሆኖናል የሚሉት ተፈናቃዮች የክልሉ ከፍተኛ አመራሮች የሚያስፈልግንን በሙሉ እንዲያሟላልን ትዕዛዝ ቢያስተላልፉም የበታች አስፈጻሚ አካላት ግን እያጉላሉን ነው ብለዋል። የባህር ዳር ከተማ አስተዳደር ሰራተኛ ማህበራዊ ጉዳይ ጽፈት ቤት በበኩሉ ተፈናቃዮቹን በዘናቂነት ለማቋቋምና የብድርና የመስሪያ ቦታ ለመስጠት እያመቻቸን ነው ይላል። ለጉልበት ብዝበዛና ሰብአዊ መብት ጥሰት ወጣቶችን ዳርጓል ያሉትን የመከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን ኃላፊዎችን በስልክ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። ሰርዶ ኃላፊነቱ የተወሰነ የግል ማህበር የተባለ ድርጅት የሰው ኃይልና አቅም ግንባታ ኃላፊ ለጀርመን ድምጽ በሰጡት ቃል ወጣቶቹ በርሻና በተፈጥሮ ሀብት ሚኒስቴር ስር ሆነው ወደ ተቀናጀ ግብርናና ልማት እንዲገቡ ጥረት ቢደረግም በመዘግየቱ ሊበተኑ ይችላሉ ብለዋል። አስቴር ምስጋናው ናት ይህንን ዘገባ ያሰናዳችው ከባህር ዳር በተከታዩ ትዳስሰዋለች።
ኤልሻዳ የእርዳታና ልማት ማህበር የሙያ ስልጠና በመስጠት ስራ ያስይዛል የሚል መረጃ ደረሰኝና አዲስ ራይ ወደ ተባለው ማሰልጠኛ ተቋም ገባሁ ይላል ወጣት አክሊሉ ኃይሉ።
ከዚህ ኤልሻዳ ነው የሚወስድሽ እሱ አክሰስ ካደረገ በኋላ ሜቴክ ነው ደግሞ ተቀጥሎ እንደገና የሚረከብሽ። ከዛ በሜቴክ ነው ስልጠናው ምንም የተደረገው። ጉዳና ላይ የሚኖር ወጣቶች፣ ስራ አጥ ወጣት፣ አነስተኛ ገቢ ላይ ያሉ ወላጅ አልባንም ይጨምራል። ይሄ በስራ ድል ስላልተገኘላችሁ ወደ አግሮ ፕሮሰሲንግ ኢንዱስትሪ ተቀይሯል። በዚህ መስራት ምትፈልጉ ትሰራላችሁ፣ ማትፈልጉ ምህርት ትችላላችሁ ተባለ። እንሄዳለን ብሎ ለሚወጣው ተኩስ ተጀመረ። በዛ ማል ብዙ ወጣት አልቋል።
ወጣት ጌታቸው አለልኝ ደግሞ ከመንገድ ተጋፈፌ የገባው የመንግስት ሰራተኛ ነበርኩ ይላል።
እኔ ከአዲስ አበባ ሄድኩት፣ ታፍሼ ሄድኩት። ከአዲስ አበባ ወደ አፋር ሄድ ነው፣ ለሊት ሄድ ነው ሲነጋ። እዛ ላይ በምንደርስበት ሰዓት ልብስ ተወልቂያለሽ፣ ጸጉርሽን ትላጫለሽ። ከተላጨሽ በኋላ ደግሞ በወታደር ተሰለፊና በብርጌድ በመከፋፈል ምዝገባ አለ። ምዝገባው ምን የሚል ነበረ ፎርሙ? ጎዳና ላይ ስንት አመት ቆይታል? አልቆየውም በምትይበት ሰዓት ዱላ ነበረ። እኔ አሁን ጎዳና አልቆየውም፣ ግን ዱላው ሲጠናብኝ አንድ አመት ብዬ ተመዝግቤያለሁ። ቄስ ሁላ ይሄዳል። ቄስ መምህር፣ ለምሳሌ እኔን ሃይ ስኩል ያስተማረ መምህር ታፍሶ ነው የመጣሱ። እብድም አለ በተመሳሳይ ዝም ብለው ጠርግ ያመጧቸው። እነዛ ግን በአራተኛ ቀን ተመልሰዋል። እኛን ግን የሚመልሰናል። ከዛ ምርጫ አለፈ። ምርጫ ባለፈ ገብሩ ገብረ ጻዲቅ ገብረ ማርያም የሚባል ነው፣ አሁን ዳርፉል ነው ያለው ኦብዘርቨር ሄዶ እሱ ሰበሰበና ሞላው 17 ሹንም ሰብስቦ ማን ቢያሸንፍ ደስ ይላችኋል አለን። እኛ የምናውቀው ታሪክ የለም ስለ ፖለቲካ፣ አበጣችሁም ፈነዳችሁም ኢህአዴግ ያሸንፏል አለን።
በአዲስ ራዕይ ማሰልጠኛ ተቋም የነበሩ 163 ወጣቶች በባህር ዳር ከተማ መጠለያ ጣቢያ ውስጥ ይገኛሉ። ሁሉም እንደሚናገሩት በማሰልጠኛ ተቋሙ ውስጥ የስነ ልቦና ቀውስ፣ የጉልበት ብዝበዛና የሰብአዊ መብት ጥሰት ተደርጎብናል። ለምን ብሎ ጥያቄ ያነሳ ወጣት ይደበደብና ይገደል ነበር ይላሉ።
የጎዳና ልጆች ናቸው፣ የአእምሮ ዘገምተኝነት አላቸው፣ ይህንን ነገር ለማድረግ ለማከናወን አልቻልንም ብሏል። ስለዚህ መጀመሪያ ላይ ቃል ተገብቶልን መጥተናል። ከዛ በኋላ በብዙ ተጽዕኖ በግማሽ በኩል ትምህርት እያስተማሩን ጠዋት ላይ ትምህርት እስከምንገባ 50ና ከዛ በላይ የሆነ ድንጋይ ስንሸከም ነበር።
ውሃ እናስገባለን ተብሎ ኦሮሚያ ውሃ ስራዎች 50 ሚሊዮን ብር አካባቢ ተቀብሎ ውሃው ሳይሰራ በእኛ ጉልበት 1 ሜትር የሚያህል ጥልቀት እየቆፈር ነው ቧንቧ ዘርግተናል። ግን መንግስት ለእሱ ነው ኮንትራት የሰጠው። እኛ ግን መጣት ስላለብን ወደ 8-7 ኪሎ ሜትር አካባቢ አስቢው እንግዲህ ያሁን ለወጣት ተረባርቦ ቆፍሮ ውሃ እንዲገባለት አድርጓል።
ከመጀመሪያም ማሰልጠኛ ማዕከሉ አዲስ ራይ ማሰልጠኛ ማዕከል ነው የሚለው። የወታደር ይሁን የግብርና ይሁን የምን ይሁን አይታወቅም። ማሰልጠኛ ማዕከሉ ምግብ ካልበላሽም ዱላ አለ፣ ባይጥምሽም ትበያለሽ፣ ስራ ካልሰራሽም ደበደብያለሽ፣ ብቻሽን ስትቀመጭም ትደበደብያለሽ።
በተለያዩ ጊዜያት ከመላ ሀገሪቱ በጎዳና ተዳዳሪና በልመና ስም ተጋፈው ወደ ማሰልጠኛ ተቋሙ የገቡ 17,000 ወጣቶች ሲሆኑ በመጨረሻ ግን ከተቋሙ የወጣ ነው 3,100 ብቻ ነን ይላል ወጣት ጌታቸው።
10 ወር ለተከታታይ ስልጠና ወስደናል። ከሶስት ግንባታ ከጨረስንላቸው በኋላ ማለት ነው። ስልጠና ወሰድን። ከሰለጠን በኋላ ሌላ ሳይት ሰርዶ የተቀናጀ ኃላፊነቱ የተወሰነ የግብርና ልማት ማዕከል ብሎ የውሸት ታቤላ በመለጠፍ ወደዛ ማዕከል እንድገባ ተደረገ። ከዛኛው ማዕከል ወደዛ ስንገባ ደግሞ እልም ያለ ጫካ ነው። ምንም ነገር አንድ ቤት እንኳ የለበትም። ከ17,000 ሰው የተመረቀ 11,400 ሰው ተመርቋል። ከዛ ላይ ደግሞ ወደዛኛው ሳይት የሄደው ስንት ሰው ነው ስትይ 6,880 ሰው ሄደ። ከዛ ወደዚህ ስንመጣ ደግሞ ስንትን የመጣና 3,130 ሰው ነው በየክልሉ ይበታል። ያኛው ሰው ወዴት ሄደ ወዴት ሄደ አይታወቅም። ለምን ተመርቀን በሙያ አንገባን በምንልበት ሰዓት አሸባሪ ገባላችሁ ተባለ።
ቅርብ ነው መከላከያ ሰራዊት ያገር መጣ እኔ ኮሚቴ ነኝ በነገራችን ላይ ከሄድኩ ጀምሬ የማከሉ የሰው ኃይል አስተዳደር ነኝ አማራ መሆኔን ማንም ማያቀኝም ማያቆኝም ያረብሻ ሲነሳ አዋሽ ግድብ አለ እሱ ተለቀቀ ሩጡ አመልጣለ ሲሉ አዋሽ እየገቡ ነው የሞቱ አብዛኛውን ማለት ነው ከዛ ደግሞ እነዛ መከላከያ ሰራዊት ዙሪያ ከበበ አሸባሪ ገባ ነው የተባሉ እነሱ በነገሩን እንትን ቀጥታ ሲያጭዱ መጨረሻ ላይ 3 ሰዓት የጀመረ ጦርነት 11 ተኩል ላይ በረደ የሞተ ሰው ከየጫካ ተለቅሞ ሲመጣ 2 ኩንታል ጫማ ነው የመጣ ብሄር ተኮርም ነበረው በተመሳሳይ ለምሳሌ በተለይ አማራ ላይ ትልቅ የሆነ ተጽኖም ነበረው
ከብዙ ጭቅጭቅ በኋላ ወደ የክልላችን እንድንበተን ተደረግነ ወደ አማራ ክልል የመጣ ነው 573 ወጣቶች ስንሆን በችግር ምክንያት ተበታትነን አሁን 163 ሆነናል እንደመጣንም ለክልሉ መንግስት አቤቱታ አቀረብን አስፈላጊ ወርዳታ ተደረገልን ነገር ግን ዘላቂ መፍትሄ ይሆናሉ ያላቸው ውሳኔዎች ቢያስተላልፍም ከታች ያሉት አስፈጻሚ አካላት ግን ሊተባበሩን አልቻሉም ይላሉ ወጣቶቹ
እዚህ መተን እኛ እንድንበጠብጥ ነበር የተፈለገው መቻላኩን ዶክተር አብይና ኢሳያስ በሚመጡበት ቀን ፋሲል እዚህ ፕሮግራም በነበረባቸው ሰዓት እኛ ግን መካነ ሰላም ላይ ስንደርስ ፕሮግራም አለበት ክልሉ አንረብሽም አንጠይቅም የሚቀበለንም ካጣን ችግር የለውም ዝም ብለን እናድርና በመነገው እንጠይቃለን አንድ እንዳትነጋገሩ ተባል ስንመጣ ለሰራተኛና ማህበራዊ ጉዳይ ደዲያ እንዳንዳችን ደብዳቤ ተጽፎ ከፌደራል መንግስት ማለት ነው ካቶ ገዱ ጋር ሁሉ ነገር በዝርዝር ተጽፏል ይፈጸም ከብሎ የበታች አካላት ነው አልፈጽምልን ያሉ ታች ያለው አመራር ላይ ትልቅ የሆነ ችግር አለ ከክልላችን መንግስት ጋር ግን ምንም ችግር የለም
ጉዳዩን ወደ ያዘው ወደ ባህር ዳር ከተማ አስተዳደር ሰራተኛና ማህበራዊ ጉዳይ ኃላፊ ከሆኑት ከአቶ አብይ ኃይሉ ጋር ቆይታ አደረኩ
ጥቃቅና አነስተኛ በየክፍለ ከተማው ያለምንም ቅድመ ሁኔታ እንዲደራጁ አድርጉ ብለን እየተደራጁ ያሉበት ሁኔታ ነው ያለ የመስሪያ ቦታ የመሸጫ ቦታ ብድርም ያለምንም ቅድመ ሁኔታ ልናመቻችላቸው በእነሱ ጋር ተነጋግረናል ይሄን ሂደት እስከሚፈጽሙ ግን ወደ ስራ እንዲገቡ ነበር ፈልገን የነበር ወደ ስራ ለመግባት ፍቃደኛ አልሆኑ በየተቋም ስንዞር የነሱ ማካል የነሱ የመረጧቸው ኮሚቴዎች ከኛም ጋር አብረው ሆነው እየሰሩ ያሉበት ሁኔታ ነው ያለና ከተማ አስተዳደሩ የቀለም ለነዚህ ለ165ቶች ማለት ነው ከተማ አስተዳደሩ ራሱን በወጣት ማካከል እየቀለባቸው ነው ያለው 60 ሺህ ብር የፌደራል መንግስት ለእንደለቀቀ የክልሉ መንግስት ገልጾልናል ነገር ግን ያ 60 ሺህ ብር ወደ ከተማ አስተዳደሩ አካውንት እንዲገባ ተደረገ እስካሁን አልገባ የነሱን ጥያቄያቸው ይሄ ነው እኛ ደግሞ ያ ሲገባ በቀጥታ የተመደበላቸውን ብር በአሰራሩ መሰረት ይሰጣቸዋል ኦሬዲ ፌደራል መንግስት በየመደበላቸው ስለሆነ ማለት ነው ይሄ ብቻ አይደለም ይሄ 60 ሺህ ብር ስራ ያሰራቸው እኛ ያሰብነው እንግዲህ ያው በብድር ለማመቻቸት ነው ከክልሉ መንግስት ካቶ ላቀም ጋር ተነጋግረናል በልዩ ሁኔታ ብድር እየተመቻቸላቸው እንዲሰሩ ይሄን ደግሞ አሁን ለምሳሌ ጠለፋ ዋስትና ያስፈልጋል ይሄን የጠለፋ ዋስትና ማን ኃላፊነቱን ይወስድ ቢያንስ መንግስት የጠለፋ ዋስትናው በተቻለ መንገድ ትሪት እንዲያደርግላቸው በቃል የተግባባ ነው ማለት ነው
ወጣቶቹ ቀደም ብለው ወደ አነሱት ቅሬታ ተመለስኩ በመከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን ቁጥጥር ስር ሆነን የሰነል ቦና ቀውስ የጉልበት ብዝበዛና የሰባዊ መብት ጥሰት ደርሶብናል ያሉትን ለማጣራት ስልክ ብደውልም ከኤልሻዳ የእርዳታና የልማት ግብረሰናይ ድርጅትም ሆነ ከመከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን የሥራ ኃላፊዎች አንዱንም ማግኘት አልቻልኩም እንዳገኘኋቸው ግን የመመለስ ይሆናል ኤልሻዳ የእርዳታና የልማት ግብረሰናይ ድርጅት በአንደኛና በሁለተኛ ዙር ከጎዳናና ከልመና መልምሎ የወሰዳቸውና በመከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን የሙያ ስልጠና የወሰዱ ወጣቶችን ለስራ ያበቃ መሆኑን ግን ወጣቶቹ ሳይናገሩ አላለፉም ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር
ናኮረን ለዘገባው እናመሰግናለን ወደ ተከታዩ ዘገባችን እናልፋለን በኢትዮጵያ የታወጀው የምህረት አዋጅ ጊዜ ገደቡ ሊጠናቀቅ ጥቂት ሳምንታት እንደቀሩት የገለጸው የፌደራል ጠቅላይ አቃቤ ህግ የሚመለከታቸው ሁሉ በፍጥነት እንዲጠቀሙበት ጥሪ አቀርቧል የፌደራል አቃቤ ህግ የህዝብ ግንኙነትና ኮሙኒኬሽን ጉዳዮች ዳይሬክተር አቶ ዝናቡ ቱኒ ለአሜሪካ ድምጽ እንዳስረዱት በውጭ የሚገኙ ኢትዮጵያውያንም በአካል መምጣት ሳያስፈልጋቸው ቅጽ መሙላትና ሰርተፍኬት መውሰድ ይችላሉ ብለዋል አቶ ዝናቡን ያነጋገራቸው እስክንድር ፍሬው ነው የአዋጁ ጊዜ ገደብ እንደተጠናቀቀም አብራርተዋል ከዛው ይጀምራሉ
ምህረት አዋጁ እንግዲህ ባለፈው ሐምሌ 13 2010 ነው ወጣ ሰው በዛ መሰረት አዋጁ ላይ የተቀመጠው አዋጁ ጊዜ ገደብ 6 ወር ያህል ነው የሚለውና ኦልሞስት አሁን 6 ወሩ ያለቀ ያለበት ሁኔታ ነው ያለው ጥቂት ሳምንታት ብቻ ናቸው 6 ወሩ ከአንድ ወር ባልበለጠ ጊዜ ነው
መቼ ያልቃል በትክክል
በትክክል ጥር 13 ያርቃል ያው ኮምፕሊትሊ ከዛ በኋላ ዋጋ የለውም አዋጁ ምክንያቱም ሐምሌ 13 ቁጥር 6 ወራስን ቁጥር ጥር 13 ያርቃል
እንግዲህ አቶ ዝናቡ ምናልባት እናንተ ካሰባችሁት የህብረተሰብ ክፍል ወይም ተጠቃሚ ይሆናል ካላችሁት ምን ያህሉ ተጠቀመበት በመቶኛ ማስቀመጥ ይቻላል ወይ ምን ያህሉ ሰው ተጠቀመበት ምን ያህሉ አልተጠቀመበት የነበረው ሁኔታ እስቲ በቁጥር ያስረዱኝ
የተጠቀመውን እናውቃለን እሱም በቁጥር ያው አዋጁ ሲወጣ አዋጁ አስቀመጣቸው ወንጀል ድርጊቶች አሉ በዛ ወንጀል ድርጊቶች ከዚህ በፊት ጉዳያቸው ተጣርቶም የፍርድ ውሳኔ አግኝቶ ማረሚያ ቤት ያሉ የሚጠረጠሩ የሚፈለጉ ምርመራ መዝገብ ተከፍቶባቸው በፕሮሰስ ያሉት ተብሎ የተጠቀሱ ጉዳዮች አሉ። በተለይም ከግንቦት 30 በፊት በዚህኛው ወንጀል ድርጊቶች ውስጥ ተሳትፏል ተብሎ ያሉት አካላት በሙሉ የዚህ አዋጅ ተጠቃሚ እንዲሆኑ ነው አዋጁ ያስቀመጠው። ነገር ግን አሁን እስከ ዛሬው አሁን ስቲች ውይይት እስከምናደርግባት ደቂቃ ድረስ በእኛ ደረጃ እስከ 800 ሰው የሚሆን የአዋጁ ተጠቃሚ ሆኖ ሰርተፍኬት የወሰደበት ሁኔታ ነው አለ።
ስንቱ አገር ውስጥ ሆነው ወሰዱ? ስንቶቹ በውጭ ባሉበት በተለያየ ውጭ ሀገራት ሆነው በኢንተርኔት ሊሆን ይችላል በተለያየ መንገድ እናንተን ድረገጽ በመጎብኘት ወሰዱ በዛም ይታወቃል።
ከዚህ በፊት በማረሚያ ቤቶች የፍርድ ውሳኔ አግኝቶ ያሉት ኦልሞስት ወደ 250ዎቹ የዚህ ምረት አዋጁ የሚያስቀምጠውን ሰርቲፊኬት ወስዶ ከእስር የተለቀቁበት ሁኔታ ነው ያለው ማረሚያ ቤት ውስጥ። ከዚህ ጋር ተያይዞ ምንም አይነት የታራሚዎች የለንም ማለት ነው። ሌላው እዙ ሀገር ውስጥ ሆኖ በተለያየ ወንጀል ጉዳዮች ተከሶ ያሉት በአካልም ቀርቦ የወሰዱ አሉ። ወደ 317 ግለሰቦች እዚህ የሰርቲፊኬት የወሰዱበት ሁኔታ ነው አለ። በሌላ በኩል ደግሞ በተለይም የፖሊስ አካላት የሆኑት ወይንም ሚሊተሪ ሆኖ በማረሚያ ቤት ላይ ወንጀሎች ተከሶ ወደ ማረሚያ ቤት የነበሩ ወደ 162 የወሰዱበት ሁኔታ ነው አለ።
በኩብለላ በመሳሰሉት የተከሰሱ ፖሊሶች ማለት ነው?
ፖሊሶች ማለት ነው። አይ በኩብለላ በመሳሰሉት አይደለም፣ እነሱ ሌላ ዳታ ነው። አሁን ሌላ እሱኛው በእጅ የለም፣ ግን ማረሚያ ቤት የነበሩ ማረሚያ ቤት ያሉ በማረሚያ ቤት ውስጥ ሆነው ጉዳያቸው ሲከታተሉ የነበሩት አካላቶችን ብቻ ናቸው የቀደሙ 162። ሌላ ውጭ ሀገር የወጡ ትውልደ ኢትዮጵያና ኢትዮጵያን ሳሉ ከዚህ ወንጀል ድርጊቱ ውስጥ ናቸው ተብሎ ጉዳያቸው ሲጣራ የነበረው እነዚህ በኦንላይን ሬጅስተር ያደረጉ 71 ግለሰቦች አሉ።
በኢንተርኔት ማለት ነው?
በኢንተርኔት ያስቀመጡ ነው።
ወደ እናንተ ድረገጽ ገብተው
ድረገጽ ያስቀመጣቸው የማመልከቻ ፎርሞች ቅጾች አሉ። እሱም ሞልቶ የምረት አዋጁን ሰርቲፊኬት እንዲወስድ ተደረጉ 71 ናቸው። በአጠቃላይ እስከዚህኛው ደቂቃ ድረስ አሁን እስካለንበት ሰዓት ድረስ ወደ 800 ሰው የዚህ የምረት አዋጁ ሰርቲፊኬት የወሰደበት ሁኔታ ነው አለው። ያው እስከመጨረሻው ቀነ ገደም ጭምር ይሄኛው ሰርቲፊኬት የመስጠቱ ጉዳይ የሚቀጥል ነው የሚሆነው።
ግምቶች አሏችሁ እናንተ? ለምሳሌ ምን ያልባት ይሄን ያህል ሰው ነው ጉዳዩ ይሄን ያህል ኢትዮጵያውያንን ይመለከታል በሚል በቁጥር ያያዛችሁት ነገር ነበር አቶ ዝናቡ?
አክቹአሊ ይሄን ያህል ሰው ብለን ያዝነው ቁጥር የለም። ነገር ግን በየማረሚያ ቤቶቻችን ያሉት ይታወቁ ስለነበሩ እነሱ ለቀናቸው አልቀድም ያልኩት ቁጥር ነው። በሌላ በኩል ያው ግለሰቦች በዚህ በተጠቀሰው አዋጁ በተጠቀሰው የወንጀል አይነቶች እየተጠረጠሩ ነገር ግን በቁጥጥር ስር ያሉ ወይንም የፍርድ ውሳኔ ያላገኙም ስላሉ እነዛዎቹ በርካታዎች ናቸው የሚሆኑት ብሎ ታሰባል። ምክንያቱም የነበረን የፍትህ ስርዓቱ በጣም ሲስተማቲኩ ሲስተሙ ራሱ ደካማ ከመሆኑ ጋር ተያይዞ፣ ሁለተኛ ደግሞ የነበርንበት ሁኔታው በጣም አመቺ ካለመሆን ጋር ተያይዞ አንዳንዶቹ ጉዳዮቻቸውን በኃይል በጉልበት መፍታቸውን ለመመለስ የሚያደርጉት ጥረቶች አሉ። እነዛዎቹ ከሀገር ውጭ የሚወጡ የሚኮበልሉ በርካታዎቹ ይሆናሉ ተብሎ ተጠበቃል። ስለዚህ አዋጁ እነዛን በሙሉ ታሳቢ ያደረገ ነው። የሀገሪቱን የፖለቲካል ሚዳሩንም ለማስፋት እንዲያስችል ታሳቢ አድርገው ወጣ በመሆኑ በርካቶች ቁጥር ሊኖሩ ይችላሉ ተብሎ ይታሰባል። በእኛ በኩል ግን መጥቶ የምረት አዋጁ ይገባኛል ጉዳይ ይሄ ነው ብሎ ጉዳዩን በሚያስረዳው ቅጽ እና ማመልከቻ አቅርቦ ሰርቲፊኬት የወሰዱ አካላት አሁን ባለን በእጃችን 800 ነው። ይሄ በፌደራል ደረጃ ያለው ነው። ክልሎቹም በዚህ ረገድ አላቸው። በሌላ በኩል ደግሞ የሚሊተሪ መዋቅሩ አለ፣ የፌደራል ፖሊስ፣ መከላከያም እነሱም ለብቻቸው ይኖራል። በአጠቃላይ አዋጁ ልክ ሲያልቅ ምናልባት እንደ ሀገር አቀፍ ደረጃ ምን ያህል ሰው ነው የሙለን ዝርዝር በቁጥር ደረጃ ምን ገልጸው ነው የሚሆነው?
ክልሎች ሲሉ ለምሳሌ ማንኛውም ኢትዮጵያዊ ከፌደራል መንግስት መውሰድ እየቻለ ለምን ከክልሎች ይወስዳል?
ጉዳዩ በተያዘበት ሁኔታ ነው የሚያመለክተው። ይሄ የነከዝ እዚህ ጋር ነው ብሎ በዛ እንዲያመለክት ለሚፈልግ ነው።
በ97 ምርጫ ወቅት ከዛም በፊት በነበሩ ከዛም በኋላ በነበሩ ሀገሪቱ ውስጥ ከነበሩ የፖለቲካ ተቆሳቶች ጋር በተያያዘ የክስ መዝገብ ተከፍቶባቸው ወይም ተከሰው ከዛ በኋላ የክስ መዝገቡ የተቋረጠ ነገር ግን አቃቤ ሕግ በፈለገው ጊዜ ሊያንቀሳቀሰው እንዲችል ሆኖ የተቋረጠ ማለት ነው። ጉዳይ ያላቸዋል እነዚህ ሁሉ ይመለከታቸዋል። ይሄ
እዚህ አዋጁ ላይ በቦልድ ላይ ያስቀመጠው ምንድነው? ከግንቦት 30 በፊት ያሉት በተቀመጡት በአዋጁ በተቀመጠው
ግንቦት 30 2010 በፊት
2010 በፊት ወንጀል ተብለው በተለዩት በተጠረጠሩት ወይንም በተከሰሱበት ጉዳይ በዚህ በአዋጁ በተቀመጡት የወንጀል ድርጊቶች አይነት የተሳተፈ በሙሉ ነው የምለው። ሌላ ይለያቸው ነገር የለም ማለት ነው።
ስለዚህ ክስ መዝገባቸው ተቋርጦ ነገር ግን አቃቤ ሕግ በፈለገ ጊዜ ሊያንቀሳቀሰው ይችላል በሚል ተንጠልጥሎ ያለው ጉዳዮች በሙሉ ያለባቸው ሰዎች ይመለከታቸዋል።
አው ኦሬዲ አንዱ የክስ ሂደታቸው የወንጀል ድርጊት ተፈጽሟል በሚል ተጠርጥሮ የሚፈለጋል። ሁለተኛ ደግሞ በምርመራ ላይ አለ። ሶስተኛ ደግሞ ወንጀል ክስ የተመሰረተበት ወይንም ጥፋተኛ ተብሎ የተወሰነባቸው በማረሚያ ቤት የሚገኙ እነዚህን ይመለከታቸዋል።
ክሳቸው የተቋረጠ
የሚል አያስቀምጥም አዋጁ ላይ። ተጠርጥሮ የሚፈለግ ነው። ኦልሬዲ ይሄ ሰው ይፈልጋል ማለት ነው። አጋጣሚ ይሄኛው ምህረት አዋጅ ባይወጣ ኖሮ የፍርድ ውሳኔ ያገኛል ከተገኘ ግለሰብ። ሁለተኛ ደግሞ በምርመራ ላይ ያሉ መዝገቦች፣ ሶስተኛው ቅድም እንዳልኩት ውሳኔ ያገኙ መዝገቦች ላይ እነዚህን ነው የሚያመላክተው።
ዘናቡ ለምሳሌ የክስ መዝገቡ ተቋርጧል ይባልና ነገር ግን የህግ ባለሙያዎች ሲናገሩ እንደምንሰማው አቃቤ ሕግ ግን በፈለገ ጊዜ ሊያንቀሳቀሰው ይችላል። ሙሉ ምህረት አይደለም ይሄ የሚባል ነገር አለ።
በተቋረጠ ክስ መዝገብ ላይ የሚያወራ ነገር አለ።
አንድ ሰው ግን ካለመሙላት ቢሞላ ይሻላል ላይ አይፈልግም ብሎ ጽፈት ቤታችሁ ያንን ማመልከቻ ላይቀበለው ይችላል። ግን ልፈልግም ላልፈልግም ይችል ይሆናል ብሎ በጥርጣሬ ውስጥ ያለ አንድ ኢትዮጵያዊ በተለይ ከኢትዮጵያ ውጭ አለ፣ ምን ቢያደርግ ትመክራላችሁ?
እኛ የምንመክረው አክቹዋሊ በዚህ በአዋጁ ላይ የተቀመጡት የወንጀል ድርጊት ተብሎ የተለዩ ጉዳዮች አሉ። ሰው በዛ ውስጥ የተሳተፉ አካላት በጉዳያቸው የተመረመረ የነበሩ አካላት በሆነ አጋጣሚ ከሀገርም ሊወጣ ይችላል እነዛዎቹ ወይንም ደግሞ ይሄን ጉዳይ ፈጽም ያለው ክሱን አውቃለሁ ክስ ኦልሬዲ ክስ ተመስረቱበትም ሊሆን ይችላል፣ ስለመጠርጠሩም ደግሞ በዚህ ጉዳዮች እርግጠኛ ሊሆን ይችላል፣ ወይንም ደግሞ በሆነ አጋጣሚ ተይዞም ተፈቶም ሊሆን ይችላል ብሎ የሚያስባቸው ጉዳዮች ካሉ እኔ አድቫይዝ የማደርገው ይህኛው የምህረት አዋጁ ከማለቁ በፊት ጊዜው ከመጠናቀቁ በፊት የሰርተፍኬት የሚያገኙበት ሁኔታ ቢፈጥሩ ጥሩ ነው። እዛ ውስጥ ከሌለ ምንም የሚገደድበት ምክንያት የለም። እኛ በርካቶቹን መዘገባሉ፣ ግን እያጣራን ትክክለኞቹን ሰርተፍኬት እያዘጋጀን እየደወልን በኢሜይልም በማንኛውም ሁኔታ እያገኘ ናቸው። አልበለዛ ደግሞ ሰውም እየወከሉ እየወሰዱ ያሉበት ሁኔታ ነው አለው። ስለዚህ ክፍት ነው። አዋጁ ከመጠናቀቁ በፊት ማንኛውም ዜጋ ይሄን እድል እንዲጠቀም ነው በዚህ አጋጣሚ የምንገልጸው።
እንዴት ይግቡ ወደ ድረገጻችሁ? ለምሳሌ ከኢትዮጵያ ውጭ ያሉ ዜጎች ኢትዮጵያውያንና ትውልደ ኢትዮጵያውያን እንዴት ገብተው ነው መሙላት የሚችሉት? ፎርም አለ ብለውኛል፣ ቅጽ አለ፣ የሚሞላ ቅጽ አለ። ከዛ ወደ እናንተ እንዴት ነው የሚልኩት? እሱን ይግረጹልኝና በዛ በቃል
ለዚህ የተዘጋጀ ራሱን አፕሊኬሽን አለ። ይሄን አፕሊኬሽን ሁሉም ሰው
የማመልከቻ ቅጽ አለ።
ድረገጻችን አለ። በድረገጻችን ውስጥ መግባት ይችላል። ይሄም www.fag.gov.et በሚል ይገቡና በቀላሉ እዚህ ውስጥ ገብቶ ከዛ ውስጥ ያለው የማመልከቻ ቅጾች አሉ። በዛ ማመልከቻ ቅጽ ጉዳዮቻቸውን እንዲሞሉና እንዲልኩ ማድረግ ብቻ ነው የምጠበቅባቸው። አልበለዚያ ደግሞ በአካል ቀርቦ ይህን እንዲሞሉ ወይንም ደግሞ በተወካዮቻቸው ቀርቦ ተወካዮቻቸውም ጭምር ይህን እንዲሞሉ
ሀገር ውስጥ ያሉ ተወካዮቻቸው
ይህን ማድረግ ይችላሉ። በጣም ቀላል ነው።
አቶ ዝናቡ ቱኑ የፌዴራል ጠቅላይ አቃቤ ሕግ የሕዝብ ግንኙነትና ኮሚኒኬሽን ጉዳዮች ዳይሬክተር፣ በጣም ነው አመሰግነው ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች ስም
በጣም አመሰግናለሁ።
እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። እንደ ቀደም ሲል እንደጠቀስኩት አስተያየቶቻችሁን በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩኝ። ዝግጅታችንን በቴክኒክ ያቀናበረልን ሞቅቤል ያብሮ ነበረ። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
Kun Radio Sagale Amerikati.